በዩናይትድ ስቴትስ የስሚዝሶኒያን ብሔራዊ ሙዚየም ከሚገኙት ቤተ መዘክሮች አንዱ ለሆነው የአፍሪካ የስነ ጥበብ ሙዚየም
ሰሞኑን ነው በመከተል ዳይሬክተርነት እንዲያገለግሉ የተመረጡት።
እንግዳችን ዶክተር ሄራን ሰረቀ ብርሃን
የአፍሪካ ታሪክ ተመራማሪ ሲሆኑ ከስነ ጥበብ ጋር ዝምድና ባላቸው ስራዎቻቸውም ይታወቃሉ።
አሉላ ዶክተር ሄራን በአመታት ውስጥ የሰሯቸውን ከፍ ያሉ ግምት የሚሰጣቸውን ስራዎቻቸውን ከዚህ ቀደምም ተከታትለሃል። ያሁኑ ደግሞ የነኛ ሁሉ ድምር ውጤት ነው የሚመስለው።
ቆንጅት ትክክል ብለሻል። ወደ ኋላ ሄደን ወደ 2003 ዓመተ ምህረት በአውሮፓውያን የዘመን አቆጣጠር ከዚሁ ቤተ መዘክር ጋር የተያያዘ ይልቁንም ደግሞ የኢትዮጵያ የስነ ጥበብ ስራዎች የቀረቡበትን እናስታውሳለን። ኋላ ላይ በቃለ ምልልሱ እናመጣቸው ናቸው። ቆንጅት እንዳልሽው ከፍ ያሉ ግምት የሚሰጣቸው በርከት ያሉ ስራዎቻቸውን ተከታትለናል በአመታት።
መልካም አሉላ። ዶክተር ሄራን ብዙ ታላላቅ ስራዎች የሰሩ ሰው ናቸው። ውይይቱን እንከታተል።
ዶክተር ሄራን ሰረቀ ብርሃን በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ።
ከግዙፉ የስሚዝሶኒያን ኢንስቲትዩት 21 ሙዚየሞች ወይም ቤተ መዘክሮች አንዱ የሆነውን ይህን የ60 አመቱን አንጋፋ የአፍሪካ ኪነ ጥበብ ቤተ መዘክር በመከተል ዳይሬክተርነት የኃላፊነት መደብ መቀላቀለው ነው እንግዲህ የቅርቡ ትኩሱ መነሻችን። ይሁን እንጂ ከ20 አመታት በፊትም ቅርበት ያላቸው ግንኙነት የፈጠሩበት ይህ ቤተ መዘክር ከኪነ ጥበብና ከታሪክ ጋር ያስተሳሰሩትን ያሳለፉትን መንገድም ዘለግ ብለን እንድናይ የሚጋብዝ አጋጣሚ ጭምር ይመስለኛል። መሰንበቻውን ለንባብ የበቁ የባህልና የኪነ ጥበብ ነክ ዘገባዎች ካስተዋወቁት ቀደም ብለን ካወሳነው ዜና ብንጀምር፣ ገና የዩኒቨርሲቲ ተማሪ ሳሉ ለስራ ልምምድ ለመጀመሪያ ጊዜ ብቅ ያሉበት ቤተ መዘክር፣ ከዚያም ብዙም ሳይቆይ ዩኒቨርሲቲ ትምህርቶን አጠናቀው እንደተመረቁ ለየት ካለና ምናልባትም በኋላ ገፋ አድርገን እንድንነጋገርበት ከማስበው ግዙፍ አጋጣሚ ጋር ይመለሳል ሁለተኛ ጊዜ። እንግዲህ ይህ ያሁኑ ለሶስተኛ ጊዜ መሆኑ ነው። ምንድን ነው ከዚህ ሙዚየም ጋር ያዋደደው? እስኪ ስለ እነኚህ ሶስት አጋጣሚዎች በወፍ በረር በማየት እንጀምር።
እንደገና በጣም አመሰግናለሁ አሉላ። መነሻው ምናልባት ትምህርት ቤት እያለሁ ግራጁዌት ትምህርት ቤት አፍሪካ ታሪክ ያጠናው በነበረ ጊዜ ሚሽጋን ስቴት ዩኒቨርሲቲ ሁለት ነገሮች ለዘጠኝ ዓመት የተመኘኋቸው ነበሩ። አንደኛው እዚህ ሙዚየም ውስጥ የኢትዮጵያ ኤግዚቢሽን እንዲዘጋጅ እመኝ ነበር። ሁለተኛው ደግሞ የገብረ ክርስቶስ ደስታ መጽሐፍት እንዲታተሙ እመኝ ነበር። ተማሪ ሆኜ ዝም ብዬ በጸሎት ደረጃ ልበል ለዘጠኝ ዓመት ብዙ ነገር ለዓለም የሚታይ እንቅስቃሴ ሳይኖር በመመኘት ደረጃ ብዙ አስብባቸው ነበር ሁለቱን ነገሮች። እና የዚህ ሙዚየም በየዓመቱ የሚወጣ ካታሎግ ነበር፣ እሱን እየጠየቅኩ ይላክልኛል። እዛ ላይ ደግሞ ኢንተርንሽፕ ወይ የልምምድ ጊዜ ሳመርዝ እንግዲህ በጋ ነው የሚሆነው፣ በዚያ ጊዜ የሚሰጡት ለተማሪዎች የልምምድ አጋጣሚዎች ስለነበሩ ተወዳድሮ የሚሰጥ ነው። እና አንድ ዘጠኝ ዓመት ካለፈ በኋላ ያንን እድል እስቲ ለምን አልሞክርም ብዬ ተመዘገብኩኝ። አሸንፈሻል ተብዬ ተጋበዝኩኝ ለመምጣት። ሁለት ወር ያህል ዋሽንግተን ዲሲ ከሚሽጋን መጣሁኝ። ያን ጊዜ የጋና ኤግዚቢሽን ስለ ወርቅ ስራ የአካን ወርቅ ትራዲሽን አሰራር ላይ የሚያተኩር ኤግዚቢሽን ይዘጋጅ ነበር። ያ ኤግዚቢሽን እንደ ድንገት ላይሆን ሆነ፣ ተሰረዘ። ስለዚህ በሱ ቦታ ምን ይዘጋጅ ሲባል ያ የኢትዮጵያ ኤግዚቢሽን ሀሳብ አብሮኝ የኖረ ነገር ስለነበረ የኢትዮጵያ ኤግዚቢሽን እዚህ ብዙ አርቲስቶች አሉ፣ ሰዓሊዎች አሉ። አለቃ የነበረችው ሰው ያን ጊዜ ዌስት አፍሪካ ሴኔጋል ላይ ነው ብዙ የሰራችው፣ ዘመናዊ የኮንቴምፕራሪ አርት ሆነ ሴኔጋል ላይ። እና ስለ ኢትዮጵያ ብዙ ታውቅም ነበረ፣ ኢትዮጵያውያን አርቲስቶች አሉ። ያን ጊዜ እስክንድር ቦጎሲያን ነበረ ብዙ ሰዓሊዎች፣ እሱ ያስተማራቸው ሜንቶር ያደረጋቸው የኮተኮታቸው ሰዎች ብዙ ነበሩ፣ ሌሎችም ነበሩ። ስለዚህ እነሱን መኖራቸውንም እንድታይ ደግሞ አዘጋጇ እሷ ስለምትሆን ሄዳ ደግሞ ስራዎቻቸውንም እንድታይ እኔና በጊዜው ከበደች ተክላብ ያን ጊዜ ሃዋርድ ዩኒቨርሲቲ ነበረች ወዳጄ ጓደኛዬ ናት፣ ሊስት አዘጋጀን የምናስበውን ሰው በሙሉ በአካባቢው ያለውን መጨረሻ ላይ ምን ይሆናል ያ ኤግዚቢሽን፣ ኢትዮጵያውያኖች ከኢትዮጵያ ውጭ ያሉ ሰዓሊያንና ሚክስ ሚዲያም የሚሰሩ የተለያዩ አርቲስቶች የሚሳተፉበት ኤግዚቢሽን ሆነ። ያ ሆነ ቲም
በዛ ስር የሚካተቱ ሰዎችን ነው የተመረጡት። መጨረሻ ላይ 10 አርቲስቶች ተመረጡ። ከአስሮች ውስጥ 6 ሴቶች ነበሩ። ለዚያ ጊዜ በጣም ጥሩ ነገር ነበር። ያራሱ ብዙ ሴት አርቲስቶች እንደዚህ ተሰብስበው የሚታዩበት ብዙ አጋጣሚ አልነበረም። እና እሱ ኤግዚቢሽን ተያያዘ። መነሳሳት ሲጀምር እኔ ተመልሼ ሚሽጋን ሄጄ ትምህርት ቤት መጨረስ ነበረብኝ። ከዚያ በኋላ 1 አመት ቆይቶ ትምህርት ቤት ጨረስኩኝ። ኤግዚቢሽኑ 2-3 አመት ይፈጃል። በዚህ ደረጃ የሚሰራ ኤግዚቢሽን መዘጋጀትና ማሰባሰብ ሁሉንም ኤግዚቢሽን ዲዛይን ምኑን የሚሰራው ያለው ፕሮሰስ አለቀ ሲባል ደግሞ ተመልሼ መጥቼ ከዛ ኤግዚቢሽን ጋር የተያያዙ ፕሮግራሞችን ማዘጋጀት እድል ሰጡኝ። ተመልሼ መጥቼ የመጀመሪያ ስራዬ ነው እንግዲህ ከትምህርት ቤት የምመጣውበት ምክንያት ያ ነው። እና እዛ ጊዜ ደግሞ እንግዲህ እስክንድር ረፈ
ኤግዚቢሽኑ ተከፍቶ ገና መታየት እንደጀመረ ነው ያረፈው።
አዎ፣ ሮብለት ተከፍቶ ቅዳሜ ዕለት ነው ያረፈው። ባልታሰበ ሁኔታ ነው ያረፈው እስክንድር። መጨረሻ ላይ የኤግዚቢሽን የእሱ ስንብት ኤግዚቢሽን እስኪሆን ድረስ ነው እንግዲህ። ደህና ነበር ሮብለታ። አብረን ነው ያመሻነው ሁላችንም ተሰብስበን። ሳሌዎቹ በሙሉ ነበሩ፣ ሌሎችም ሰዎች ነበሩ። ትዝ ይለኛል ደረጃውን ሲወርድ ራሱ ከሚዚየሙ ከላይ ሲወርድ የሚዚየሙ ሰራተኞች ጠየቁት፣ ምን ይሰማሃል ታዲያ ዛሬ እንዴት ነው የሚሰማ ሲሉት፣ ምን ትጠይቁኛላችሁ? የዓለም ጫፍ ላይ ተቀምጬ ይኸው ኦን ቶፕ ኦፍ ዘ ወርልድ ይላል በእንግሊዝኛ። እና በጣም የደስታ ጊዜ ነበር ያ። የኢትዮጵያ አርቲስቶች፣ ኮንተምፕራሪ አርቲስቶች እንዲህ በአንድ ጊዜ አንድ ቦታ መታየታቸው ለብዙዎቻችን የምንፈልገው ነገር ነው የተሳካው ያኔ። ከዛ ደግሞ ፕሮግራሚንጉ ላይ እንግዲህ ብዙ ሌላ ነገር መስራት ቻለን።
ያን ታሪክ ለማያውቁ ይሄ ኤግዚቢሽኑ ራሱ በዩናይትድ ስቴትስ አንዱ ትልቁ ሙዚየም ነው ስሚትሶኒያን። በዛ ውስጥ ቀደም ብለን ያነሳ ነው የአፍሪካ ኪነ ጥበብ ቤተ መዘክር ውስጥ ሙሉ በሙሉ የኢትዮጵያዊ የሆኑ ስራዎች ለስድስት ወራት ገደማ የታዩበት ነው። እርሶ እጆን ያሳረፉበት ገና ከተማሪነት ጀምሮ ቅድም ገለጿቸው 10 ቱባቱባ ሳሊያን ተመርጠው ስራዎቻቸውን እንደ ልባችን የምንጎበኝበት እዛ የሚዋልበት አይነት አጋጣሚ የፈጠረውን ያህል ሌሎች በሮችም ተከፈቱ። የሙዚቃ የጸጋይ ገብረ መድን ቀን የተለያዩ ዝግጅቶች በተከታታይ ተካሂደው ነበረ። እስኪ እነሱንም እንደው አለፍ አለፍ ብለን እናስታውሳቸው።
ይገርማለው አሁን ወደኋላ ሲታሰብ ቲንክ ኤግዚቢሽኑ መጨረሻ ላይ መዝጊያ ቀኑ ተራዝሞ ወደ 8-9 ወር ያህል ቆየ። እና ይሄ በህዝብ ጋር ያለውን ፕሮግራሚንግ የትምህርታዊ የሆነውን ነገር ኦልሞስት ሙሉ ለሙሉ ለእኔ ሰጡኝ። እኔ ብዙ ሀሳቦች ይዤ መጣሁ። በዛ በፕሮግራሚንጉ በኩል እንግዲህ የግጥም፣ የሙዚቃ፣ የተለያዩ ከኢትዮጵያ ጋር የሚገናኙ ሰፋ ያለ የስዕልና የቪዥዋል አርት ብቻ ሳይሆን ሌላም በሂውማኒቲዙ በኩል ያሉ ነገሮችን ማስገባት ስለሚቻል ያንን ስናደርግ እንደገና እንግዲህ ዋሽንግተን ዲሲ መሆኑ ጥሩ ነገር ይሄ ነው። ብዙ የስነ ጥበብ የኪነ ጥበብ ሰዎች የመድረክ ሰዎች አሉ እዚህ። ምናልባት ተጋሽ ጸጋዬ ጋር ይሁን ለብቻው ይሁን ብቻ ከአለም ፀሐይ ወዳጆ ጋር የጣይቱን አመት ዝግጅት አደረግን። ጋሽ ጸጋዬ የልደቱን በዓል አከበርን። በዛ ጊዜ ደግሞ የግጥም ሲዲው ደርሶ የፌደራል ቤት ስለሆነ ሁሉም ሚዚየም የስሚትሶኒያን ሚዚየሞች በጣም ጥብቅ ነው ህጋቸው። በፕሮግራሙም በኩል ማድረግ የሚችሉት ነገር ለአንድ ግለሰብ ብቻ የሚያተርፍ አይነት ስራ እንዲሰራ አይፈቅዱም። እና በቃ እያንዳንዱን ቢሮ እያንኳኳው ጋሽ ጸጋዬ ማን እንደሆነም ማስረዳት ነበረብኝ። ልደቱን እዛ ማክበሩ ለምን እንደሚያስፈልግ የዘመን መሻገር አይነት ስሜት ነበረው። አንዳንዱ ጊዜ ላይ በቃ አሁን ነው ያለ ወይስ የበፊቱ ጊዜ ላይ ነው ያለ ነው ሰኝ ነበረ። ሁሉም በነበሩ በቃ ከሌሉም ደግሞ ማቸውን እየጠራን ክፍል ውስጥ እንዲኖሩ ማድረጉ ራሱ ገብረ ክርስቶስንም ጨምረን አመጣ ናቸው። በቃ እዛ አጠገባችን እንዲሆኑ አደረግን በፕሮግራሚንጉ በኩል። ስለዚህ እሱም የማይገኝ እድል ነበረ። በጣም የደመቀ ዝግጅት ሆነ። እሱኛው ጋሻ ብዬ ፎርጅ ነበረ፣ ከብለች ነበረች። የመጀመሪያው ግማሽ ፕሮግራሙ ልደቱ ስለነበረም ለጋሽ ጸጋዬ ክብር የሚነበቡ ግጥሞች ነበሩ፣ የአማርኛም እንግሊዝኛም ስራዎቹ። ከዚያ ደግሞ እሱ ተነስቶ የራሱንም ስራዎች አነበበ፣ ስለ እስክንድርና ስለ ገብረ ክርስቶስም ብዙ አወራ። እና በአጭር ጊዜ ውስጥ ብዙ ጥሩ ነገር የመስራት እድል ነበረ።
በእርግጥ የተቻለበት ነበረ። ከዚያ በኋላ ያን የመሰለ እድል
ዳግም ያየው አይመስለኝም። በተለያዩ ጊዜያት በተለያዩ መድረኮች የኢትዮጵያውያን ኪነጥበብ ባለሙያዎች ስራዎች ይቀርባሉ። ግን በዚያ ደረጃ በአንድ ጊዜ በጣም ብዙ ዘርፍ ያላቸው ሙዚቀኞች ሁሉ የተጫወቱበትና በጋዝ የተጫወቱበት ጊዜ ሁሉ ትዝ ይለኛል። እንግዲህ ይሄ ቀደም ብለን ካነሳነው ከዛሬ መስሪያ ቤቱ በስሚትሶኒያን ብሔራዊ ሙዚየም የአፍሪካ ኪነጥበብ ቤተ መዘክር ዛሬ በምክትል ዲሬክተርነት የተቀላቀሉትን ወደ ኋላ ሄደንም የነበረውን አጋጣሚዎች ነው የተመለከትነው። ይሄ ለየት ያለ አጋጣሚ ይመስለኛል። ቤተ መዘክሩ ከሚሰራቸው ስራዎች አንፃር የባህልና ኪነጥበብ መድረክም እንደመሆኑ ትምህርታዊም እንደመሆኑ ምን አይነት እድሎች ይታዩታል? አሁን የተረከቡት ኃላፊነት ምን አይነት እድሎችን የሚፈጥር ይመስሎታል? ለረጅም ጊዜ ከኪነጥበብና ከባህል ከታሪክ ጋር ካሉት ቁርኝት ይሄን እድል አሁን ሲያገኙ ምን አይነት ስራዎችን ሊሰሩ ይችሉ ይሆናል ብሎ ተስፋ ያደርጋል?
የተወሰነውን በሂደት ክፍት አይምሮ ክፍት ልብ ይዤ መግባት ነው የምፈልገው። ይሄ ቤት በጣም ለኔ ቤቱ ብቻ አይደለም ውጪ ያለው የአበባው የዛፉ የካስሉ ያግብዲው ራሱ ለኔ በጣም ምናልባት እንደ ጸሎት ውስጥ የሚያስገባኝ አይነት ግቢ ነው። ያ ግቢ ገና ከወፎቹ ከቅጠሎቹ ከሁሉ ነገር ይጀምራል። እዛው ሲገባ ያለው መንፈስ እና አንደኛ በሙሉ አፍሪካን የሚወክል ቤት ነው። ይሄንን ስንል ሰዎቹ ያላቸው እውቀት በተለይ ኩሬተሮቹ የአርቱን የሚያዘጋጁት ሰዎች ስለእያንዳንዱ የአፍሪካ ባህል ምንነት ስለ ባህል ልምዶቹ ስለ እውቀታቸው እነዛ ባህሎች ያላቸው እውቀት የስነ ጥበብ እውቀት እና መገለጫዎች ብዙ ያውቃሉ። እና ሰዎች ሌሎቹ ደግሞ ቴክኒካል ስራውን የኤግዚቢሽኑን ኢንስቶሌሽኑን የሚሰሩት የሚያዘጋጁት ሰዎች ራሳቸው የሚገርም በቃ በጣም ጥልቅ እውቀት ያላቸው ሰዎች ናቸው። የመብራቱን ስራ የሚሰሩት ፕሮግራሚንጉን የሚሰሩት ከዚያ ደግሞ ይሄ ጥገና ኮንሰርቬሽኑን የሚሰሩት አሁን ደግሞ በአዲስ ደግሞ የተጀመረው እንዴት እንደተወሰዱ ማናቆ ከሆነ አንዳንዶቹን ስራዎች የነዛን ስራዎች
ምንጫቸውን
አመጣጥ እንዴት እዚህ ቤት ደረሱ እንዴትኛ ኬት ገዛ ነው የገዛ የሸጡልን ሰዎች ደግሞ ኬት ገዙት የሚል ፕሮቨናንስ ይባላል። ያንድን እቃ ታሪክ ማወቅ እንበል እዚህ ኮሌክሽን ውስጥ እንዴት መጣ ለምለው ጥያቄ መልስ የሚሆን ወደኋላ ሊተረተር የሚችል ነገር አለው። ይሄ ደግሞ ይሄድና በቀኝ ግዛት ብዙ የውጭ ሀገር ዩሮፒያኖች በተለይ ፈረንሳዮች እንግሊዞች ቀኝ ግዛት በሄዱበት ሀገር በግድ ከህዝቡ እንደ መስራቅ እንበለው ከሀገር ይዘው የወጡትን የአፍሪካን ንብረትና የባህል መገለጫ ነገሮች የመመለስ ቢያንስ ደግሞ መመለስ ካልተቻለ ደግሞ አብሮ የ ባላደራነት ስምምነት የመድረስ አይነት ስራ እየተሰራ ነው። በየሙዚየሞቹ በተለይ ዩሮፕ ያሉ ሙዚየሞች በጣም ይሄን ስራ እየሰሩ ነው። ግን ይሄም ትልቅ የአፍሪካ ኮሌክሽን ያለው ቤት ስለሆነ በደንብ በስሚትሶኒያን ደረጃ 21 ሙዚየም አለው። በ21 ሙዚየም ውስጥ ይሄ ነገር ጥያቄ ሆኖ እየተስተናገደ ነው። እና የወደፊቱን ሳስብ እኔው ራሴ ደግሞ ገና የሙዚየሙን ዓለም በደንብ በጥልቀት መማር ያለብኝ ነገሮች ይኖራሉ። ግን ይታየኛል ብዙ አይነት ፖሲቢሊቲ በደንብ ተስፋ ያለው ፕሮግራሚንግን በተመለከተ ከአፍሪካ ካሉ ሙዚየሞች ጋር ብዙ አይነት የግንኙነት እንቅስቃሴ አለ እስካሁንም የተደረገ። ከዚህ ወዲያ ደግሞ እዚያው ኮንቲነንቱ ላይ እዚያው አህጉር ውስጥ ያለ አንድ ኩሬተር ሁልጊዜ በዚህኛው ሙዚየም ቀጠሮ ሆኖ የስዕል ኤግዚቢሽኖች የሚያዘጋጅ አድቫይዝ የሚያደርግ ግን እዚያው አህጉር ውስጥ ያለ ሰው የመቅጠር ሀሳብ አለ። እና ለአፍሪካ የቆመ ሙዚየም ነው። ያንን ደግሞ በተግባር ማሳየት የሚፈልግ ነው። ስለዚህ ያ ማለት ብዙ ነገር ነው እንግዲህ ሲሰራበት ወደፊት ይመስለኛል። ተስፋዬ በጣም ከፍ ያለ ነው። ደስታዬም እንደዚያው በጣም ደስ የሚል የስራ ጊዜ እንደሚሆን ነው
ተስፋ የሚሰጥ ይመስለኛል። ዶክተር ሄራን እንግዲህ ዜናው በትኩሱ እንደተሰማ ነው እየተጫወት ነው ያለ ነው። ይሁን እንጂ ከመድረሱ በፊት የተጀመረ ይሁን እርግጠኛ አይደለም። የዚህ ፕሮግራም ተከታታዮች ኢትዮጵያውያን አድማጮቻችን ቀረብ የሚል አንድ በቅርቡ የሚታይ ስራ አለ። የዛን ስራ ምንነት የአቅራቢዎችን ማንነት ዋሽንግተን ዲሲ እና አካባቢው ላሉ ደግሞ ማየትም ያንደለም እንዲያገኙ መሰረታዊውን ነገር ቢያስይዙን
አዎ፣ በጣም ደስ ይለኛል። አጋጣሚ ነው። እኔ ገና ሳልመጣ ሙዚየሙ ሳልቀጠር በፊት የተጀመረ ፕሮጀክት ነው። ግን እንደ ድንገት አሁን ዲሰምበር 13 ነው የሚከፈተው። ቀዴ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት በጥበብ ውስጥ የምትሰራ ቪዥዋል አርቲስት ናት። የፊልምም የስዕልም የፐርፎርማንስም ስራ የምትሰራ ናት። ስዕል ዳይሬክትሊ አይደለም ግን ቪዥዋል አርትስ የምትሰራ ናት። ኢንትረስት የሚያደርጋት የምትሄድባቸው መስመሮች አብዛኞቹ የሴቶች የእናት የእህቶች ማንነትን በተመለከተ ነው። በቅርብ ጊዜ ቦልቲሞር ዋልተርስ ሚውዚየም የነበረ ኤግዚቢሽን ከአዘጋጆቹ ውስጥ ነበረች። አሁን በቅርቡ በሜዲተሬኒያን በጀልባ እየሄዱ ህይወታቸው ከሚያልፍ ሰዎች ታሪክ ሰብስባ በሱ ዙሪያ የሰራችው ስራ ነው አሁን የሚታየው። እና ስማቸውን የህይወት ታሪካቸውን ሰብስባ ለነሱ ላለፉት ሰዎች ህይወት መታሰቢያ የሚሆን ላይት ቦክስ ነው የሚሉት፣ መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እነዛ ደግሞ በሰዎቹ ስም ይሰየማሉ። እና እሱን ይሄ ሙዚየም አኳየር አርጓል፣ ኮሌክሽን ውስጥ ስብስባቸው ውስጥ አካተውታል። እሱን ነው የሚታየው። እሷም ደግሞ እዚህ ዋሽንግተን ዲሲ የምትኖር ስለሆነች ታዲያ ትኖራለች። ከእሱ ጋር ደግሞ አብሮ ከስብስባቸው ውስጥ አንድ ሁለት ሌላ የመረጡ ስራዎች አሉ። አንዱ ፎቶግራፍ ነው፣ አንድ ስዕል ነው። ስልሳዎች ውስጥ የነበረ የእስክንድር ስዕል ስብስብ ውስጥ ያለ አለ፣ የእስክንድር ቦጎሲያን። ሁለተኛው ደግሞ የአይዳ ሙሉነህ፣ ይሄ ያን ጊዜ የኢትዮጵያውን ኤግዚቢሽን ባዘጋጀን ጊዜ ስብስብ ውስጥ የተገዛ ያን ጊዜ አይዳ ገና ከሃዋርድ ዩኒቨርሲቲ ወደ መጨረሱ ነበረች። እና ሁለት ፎቶግራፎች ስብስብ ውስጥ መገዛቱ በራሱ ለአንድ አርቲስት ትልቅ መነሻ የሚሰጥ ነው። የስራቸውን ጥራትና ትልቅነት ሙዚየም ውስጥ ተገዝቶ ከገባ ስራቸው ትልቅ ደረጃ የሚሰጣቸው ነው ለስራቸው። እና የአይዳ ያን ጊዜ ገና እንደጨረሰች ትምህርት ቤት የተገዙ ሁለት ስራዎች አሉ፣ አንደኛው ይኖራል። እና ስለዚህ የኢትዮጵያ ኤግዚቢሽን ነው። በጣም ትልቅ የሚባል ኤግዚቢሽን አይደለም፣ ግን ሰብሰብ ብለን የማክበር ምክንያት ይሆናል። አንድ አመት ያህል ወደ አንድ አመት የተጠጋ ጊዜ ክፍት ስለሚሆን ፕሮግራሚንግም እንሰራለን ከዚህ ጋር በተያያዘ የኢትዮጵያ ፕሮግራሞች እንዳለፈው ጊዜ እንደምንሰራ ተስፋ እናደርጋለን። ስለዚህ በጣም ደስ ብሎናል። እሱ ነጻ ነው ሁልጊዜ ስሚዝሶኒያን ሙዚየም መግቢያውም ነጻ ነው። ቤተሰብ ምንም ይዞ መምጣት ይቻላል። ብቅ በሉ ቤታችሁ ይሆን በቅርብ ያላችሁ ወይ በዲሲም ስታልፉ
ጋባዥ የራስ ሰውም አለ የበለጠ ተጨማሪ። ከሁሉም በአይነተኝነት የሚታይ አንድ ሌላ የስነ ጽሁፍ እና የታሪክ ጥናት ስራ እንመልከት። ይህ የዶክትሬት መመረቂያ ጽሁፎ በነገስታቱ ዘመን የኃይሎች ፉክክር ባለበት በጋብቻ ወዳጅነት የሚመሰረቱ ግንኙነቶች የነበረውን ፍጥጫና ግጭት ማርገብ፣ ሌሎች የተሻሉ ሁኔታዎችንም የሚፈጥሩበትን ነው። እንደው በደምሳሳው ወደዛ እንዲወስደን ነው መንደርደሪያ። የጽሁፉንም ይዘት አሁን ደግሞ አንባቢያን የሚቀርብበት መንገድ ላይ እየሰሩ መሆኑን ተረድቻለሁ እና የተወሰነ ነገር ቢያጋሩን። ይሄ በታሪክ ነገር ግን ደግሞ ይልቁንም ለዛሬ ፋይዳ ይኖረዋል ብዬ የማስብባቸው አንዳንድ ነገሮችን እንድንነጋገር ይጋብዛል። ለሁሉም ግን ስለዛ ይዘት በመጠኑ ያጋረውን።
ብዙ አመት የፈጀ ዳሰሳል ብለው እንዲያው ዝም ብሎ ነፍሴ በሚነግረኝ ደረጃ የኢትዮጵያ ታሪክ በአጠቃላይ የሁልጊዜ ግጭት፣ የጦርነት አንዱን በአንዱ ላይ ኃይሉን የሚያሳይበት ታሪክ ብቻ አይደለም ብዬ አምን ነበር። እንግዲህ ዝም ብዬ እንደው በነፍሴ ደረጃ እና እሱን ደግሞ እንዴት እንግዲህ ሌላ በሌላ አቅጣጫ ታሪኩን የምንመለከትበት ምን መንገድ ይኖራል ብዬ ይሄንን ሀሳብ ይሄ በጋብቻ የሚገናኙበትን ቤተሰቦች በተለይ የተወሰነ የመኳንንቱ የመሳፍንቱ ደረጃ ያሉት ቤተሰቦች ከአንድ ቦታ ውጪ በብዛት በጋብቻ የሚያስተሳስብ አንድ ሀገርን ወይ አንድ በዛ ዘመን ክፍለ ሀገርን ብቻ ያልተመለከተ ሁሉንም በልዩ ልዩ አቅጣጫ የሚያስተሳስር እንትን መስመር ወይ ታሪክ ነው ብዬ አመንኩኝ። ይሄ ስለዚህ የወሎ፣ የጎንደር፣ የትግራይ፣ የሸዋ፣ ጎጃም፣ የወለጋ፣ የላስታ ብዙ የመኳንንት የነበሩበት ቦታ ምን ያህል የጋብቻ ግንኙነት እንደነበራቸው ብዙ አናውቅም። ምናልባት የተወሰነ ሰው ያውቃል። ዋናው ደግሞ እነዛን የቤተሰብና የጋብቻ ታሪኮች ከፖለቲካ ታሪክ ጋር
አንድምታ ለምን ተደረገ? እንዴት ተደረገ?
ለምን? በየትኛው ጊዜ ለምን ተደረገ? ያ ደግሞ ያ ትስስር መፈጠሩ ምን ፋይዳ ነበረው? ቢሆን ባይሆን ምንድነው ልዩነቱ የሚለው ጥያቄ እና ይሄ ሲባል እንግዲህ ግለሰቦች ጋር ሊደርስ ነው ታሪኩ። በግለሰብና በቤተሰብ ደረጃ ሊወራ የሚችልበት ያህል አለ ወይ ደግሞ የተጻፈስ ነገር ምንስ ማን አለ የተምን አለ የሚለው ነገር በጣም ከባድ ነበር። የተወሰነውን ሰዎቹ በህይወት የነበሩትን ያህል በአውሮፓ አቆጣጠር 95 96 78 አካባቢ ድረስ ያን ጊዜ ምናልባት 80 እድሜዎች ውስጥ የነበሩ ሰዎች ወደ ኋላ እስከ 20 አያታቸው ስለሚያስታውሱ እሱ ነበር ቢያንስ ያው እንግዲህ በሰው ትውስታ በኦራል ሂስትሪ ደረጃ የነበረ ነገር ነበር። ከዛ ደግሞ እንግዲህ የመቃብር ሐውልት ድንጋዮች አልቀሩም። ጊዜውን ዘመኑን ቀኑን በትክክል ለማወቅ የጋብቻዎቹን እነዚህ የትስስሮቹን አጋጣሚዎች በተቻለ ስለነሱ ለመማር ግን ታሪኩ እንግዲህ የኔ የጀመርኩት ዘመን የት ነው? የአጼ ቴዎድሮስ አካባቢ ነው የሚጀምረው በ1865 በፈረንጆች አቆጣጠር ጃንሆይ እስከሚወርዱ ጊዜ ይሄዳል ታሪኩ። እንግዲህ ከመቶ ዓመት በላይ የሚሄድ ታሪክ ነው እና ከቴዎድሮስ ጊዜ ከተጀመረ የምኒልክ ዘመን አለ፣ ልጅ ኢያሱ፣ ዘውዲቱ፣ ከዛ የተፈሪ፣ ከዛ ጃንሆይ ከነገሱ በኋላ ደግሞ እሳቸው ሙሉውን መሄድ የሚያስችለኝ ጊዜ ሆነ። እሱ አሁን እንግዲህ በስንት ዓመት እንደገና አንስቼ አቧራውን አራግፌ እንደገና ለመስራት እየሞከርኩ ነው። ከዛ ወዲያ ደግሞ የተጻፉ ብዙ ስራዎች አሉ። የምርምሩን እንትን ጥናት ካደረኩ በኋላ የተጻፉ መጽሐፍት ስላሉ እነሱንም የማካተት ተስፋ አለኝ። የራስ ምሩ የፍታራዊ ተክለ ሐዋርያት የጋሽ ጳውሎስ ኞኞ የምኒልክ ደብዳቤዎች ምናምን አሉ። አንዳንድ ጽሁፎች የግድ አንብቤ ማዋሃድ ያለብኝ።
ዶክተር ሄራን ሰረቀ ብርሃን በስሚሶኒያን ኢንስቲትዩት የአፍሪካ ስነ ጥበብ ሚዚየም ምክትል ዲሬክተር፣ ለቆይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም በጣም ነው የማመሰግነው። ከልብ የተሰራ ስራ ነው። በጣም አመሰግናለሁ። አድማጮችም አመሰግናለሁ።